ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥር 24 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሳምንቱ ውስጥ የተጠናቀሩትን ዋና ዋና ዜናዎች በቅድሚያ እናሰማለን። በማስከተልም የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሚል ርዕስ በሃማ ቱማ የቀረበውን ጽሑፍ ሙሉን አሰምተን ክፍል 1 ዝግጅታችን ይተካላል። በክፍል 2 ዝግጅታችን ያልነበረ ሲሆን በሚል ርዕስ በሃማ ቱማ የቀረበውን ግጥምና በሃይረዲን አብዱል ከሪም የቀረበውን በእውነተኛ ታሪክ ላይ የተመሰረተ ታሪክ አሰምተን የተከላላ ፕሮግራማችን ፍጻሜ ይሆናል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነተናለን እንተቻለን።
ዘኛው ግዛት የታፈኑት ዩኒቨርሲቲ ተማሪዎችን ሁኔታ በተመለከተ እንደተራ ጉዳይ ማየቱና የተምታቱ መግለጫዎችን በመስጠት ጉዳዩን ማለፉን ይሁን ለማዳፈን ወከረውን ባሳለፍነው ሳምንት ተማሪዎቹ እንዲለቀቁ የተደረጉ ሰልፎች አጋልጠውታል። በተለያዩ ከተሞች የተካሄዱት ሰልፎች ባልተጠበቀ ሁኔታ ያገዛዙን ሹመኞች ያጋለጡ ከመሆናቸውም በላይ በተማሪዎቹ የመለቀቁ ሁኔታ ላይ ተስፋቸው መሟጠጡን ሲያስተጋቡ ተደምጧል። ከውስጥ አዋቂዎች ማወቅ እንደተቻለው ሰልፎቹ የተቀነባበሩት በራሱ በዘረኛው አገዛዝ እንደሆነና አላማውም አፋኝ ከሚባለው አሸባሪ ኃይል ጋር ድርድር ለመጀመር ታስቦ እንደሆነ ለማወቅ የተቻለ ሲሆን በሰልፎቹ የዘረኛው አገዛዝ አጋሰሶች ሲወገዙ እንደነበር ከሰልፎቹ ከተገኘ መረጃ መገንዘብ ተችሏል። በተለያዩ አቅጣጫዎች የጉዳዩ አስቸጋሪነት እንዲንጸባረቅ የተደረገ ሲሆን ከዚህ መገንዘብ የሚቻለው ዘረኛው አገዛዝ በዚህ የተማሪዎች እገታ በቀጥታና በተዘዋዋሪ እጁ እንዳለበት መሆኑን በርካቶች አስረዳሉ። ተማሪዎች የታፈኑት ኦነግ በሚባለው ጽንፈኛና አሸባሪ ቡድን መሆኑ ሲታወቅ የዚህ ቡድን ተባባሪዎች በመራራ ጉዲና ኦፌኮ፣ በለማ መገርሳ የሚመራው ኦህዴድ፣ በዳውድ የሚመራው ኦነግ እነዚህን ሁሉ የማስተባበር ሚና እንዳለው በሰፊው የሚነገርለት ጀዋር መሆናቸው ተገልጦ ሊነገር እንደሚገባው የፖለቲካ አዋቂዎች ያስረዳሉ። ቱሪናፋው ዘረኛ ኮሎኔል መንገሱን በተናገረበት ወቅት ለሴት ልጅ ክብር እንዳለው የተናገረው ባዶ ለመሆኑ ስለነዚህ የታፈኑ ልጃገረዶች ትንፍሻ ለማለት እንደሆነ ብዙዎች በመንጸት ያስረዳሉ። ይህ አጉራ ዘለል ኮሎኔል የሴት ልጆች ጡቶች ሲቆረጡ እመጫትና ጨቅላ ልጆቿ ጎን ተጨፍጭፋ ተገላ፣ አብያተ ክርስቲያናት ተቃጥለው፣ ካህናት ታርደው፣ ሴቶች ተደፍረው ወዘተ ትንፍሻ ለማለቱ ከጨፍጨፋዎቹ ሁሉ ጀርባ እጁ እንዳለበት እንደማያነጋግር በርካቶች ይስማሙበታል። ከ15 በሚጠጉ ከተሞች የልጃገረዶቹ መለቀቅን የጠየቁ ሰልፎች ተካሂደው ትንፍሻ ለማለቱ በራሱ ሰውየው የለየለት አረመኔ መሆኑን ያጋልጣል እየተባለ ነው። ልጃገረዶቹን መጥለፍ እንዲያስችላቸው አስቀድሞ በዩኒቨርሲቲው በአማራ ላይ የጥላቻና የዛቻ ፉከራዎች እንዲሰራጩና በአማራ ተማሪዎች ፍርሃትና ስጋት እንዲሰፍን በማድረግ ሸሽተው ወደ ቤተሰብ ለመመለስ የወጡ ተማሪዎች እንዲታፈኑ በማድረግ ለታሰሩ አሸባሪ ቄሮች ማስፈቻነት እንዲጠቀሙ መመሪያ የሰጠው ጆሃር ለመሆኑ እንደ አጠራጠርም የተባለ ነው። የተማሪዎቹን አፋኞች በሰልፍ በመጠየቅ የሚገኘው ውጤት ማጋለጥ ብቻ በመሆኑ ቀጣይ እርምጃ ሊሆን የሚገባው መብትን በገዛጅ ለማስከበር ለማይቀረው ፍልሚያ መደራጀት መሆኑን የፖለቲካ አዋቂዎች ያስረዳሉ። ድርኛው ግዛት የታፈኑት ዩኒቨርሲቲ ተማሪዎችን ሁኔታ በተመረከተ እንደ ተራ ጉዳይ ማየቱና የተምታቱ መግለጫዎችን በመስጠት ጉዳዩን ማለፉን ይሁን ለማዳፈን ይወከረውን ባሳለፍነው ሳምንት ተማሪዎቹ እንዲለቀቁ የተደረጉ ሰልፎች አጋልጠውታል። በተለያዩ ከተሞች የተካሄዱት ሰልፎች ባልተጠበቀ ሁኔታ ያገዛዙን ሹመኞች ያጋለጡ ከመሆናቸውም በላይ በተማሪዎቹ የመለቀቁ ሁኔታ ላይ ተስፋቸው መማጠጡን ሲያስተጋቡ ተደምጧል። ከውስጥ አዋቂዎች ማወቅ እንደተቻለው ሰልፎቹ የተከነባበሩት በራሱ በዘረኛው አገዛዝ እንደሆነና አላማውም አፋኝ ከሚባለው አሸባሪ ኃይል ጋር ድርድር ለመጀመር ታስቦ እንደሆነ ለማወቅ የተቻለ ሲሆን በሰልፎቹ የዘረኛው አገዛዝ አጋሰሶች ሲወገዙ እንደነበር ከሰልፎቹ ከተገኙ መረጃ መገንዘብ ተችሏል። በተለያዩ አቅጣጫዎች የጉዳዩ አስቸጋሪነት እንዲንጸባረቅ የተደረገ ሲሆን ከዚህ መገንዘብ የሚቻለው ዘረኛው አገዛዝ በዚህ የተማሪዎች እገታ በቀጥታና በተዘዋዋሪ እጁ እንዳለበት መሆኑን በርካቶች አስረዳሉ። ተማሪዎቹ የታፈኑት ኦነግ በሚባለው ጽንፈኛና አሸባሪ ቡድን መሆኑ ሲታወቅ የዚህ ቡድን ተባባሪዎች በመራራ ጉዲና ኦፌኮ፣ በለማ መድረሻ የሚመራው ኦህዴድ፣ በዳውድ የሚመራው ኦነግ እነዚህን ሁሉ የማስተባበር ሚና እንዳለው በሰፊው የሚነገርለት ጀዋር መሆናቸው ተገልጦ ሊነገር እንደሚገባው የፖለቲካ አዋቂዎች ያስረዳሉ። ቱሪናፋው ዘረኛ ኮሎኔል መንገሱን በተናገረበት ወቅት ለሴት ልጅ ክብር እንዳለው የተናገረው ባዶ ለመሆኑ ስለነዚህ የታፈኑ ልጃገረዶች ትንፈሻ ለማለት እንደሆነ ብዙዎች በመጽሐፍ ያስረዳሉ። ይህ አውራ ዘለል ኮሎኔል የሴት ልጆች ጡቶች ሲቆረጡ እመጫትና ጨቅላ ልጆቿ ጎን ተጨፍጭፋ ተገላ፣ አብያተ ክርስቲያናት ተቃጥለው፣ ካህናት ታርደው፣ ሴቶች ተደፍረው ወዘተ ትንፈሻ ለማለት ከጨፍጨፋዎቹ ሁሉ ጀርባ እጁ እንዳለበት እንደማያነጋግር በርካቶች ይስማሙበታል። ካሳ 5 በሚጠጉ ከተሞች የልጃገረዶቹ መለቀቅን የጠየቁ ሰልፎች ተካሂደው ትንፈሻ ለማለት በራሱ ሰውየው የለየለት አረመኔ መሆኑን ያጋልጣል እየተባለ ነው። ለጃገረዶቹን መጥለፍ እንዲያስችላቸው አስቀድሞ በዩኒቨርሲቲው በአማራ ላይ የጥላቻና የዛቻ ፉከራዎች እንዲሰራጩና በአማራ ተማሪዎች ፍርሃትና ስጋት እንዲሰፍን በማድረግ ሸሽተው ወደ ቤተሰብ ለመመለስ የወጡ ተማሪዎች እንዲታፈኑ በማድረግ ለታሰሩ አሸባሪ ቄሮች ማስፈቻነት እንዲጠቀሙ መመሪያ የሰጠው ጆሃር ለመሆኑ እንደ አጠራጠርም እየተባለ ነው። የተማሪዎቹን አፋኞች በሰልፍ በመጠየቅ የሚገኘው ውጤት ማጋለጥ ብቻ በመሆኑ ቀጣይ እርምጃ ሊሆን የሚገባው መብትን በገዛጅ ለማስከበር ለማይቀረው ፍልሚያ መደራጀት መሆኑን የፖለቲካ አዋቂዎች ያስረዳሉ። የብርሃን በተወረርሽኝ በሀገር ውስጥ መከሰቱ መነገር ከጀመረ ወደ 4 ወራት ቢያስቆጥርም ሙሉ በሙሉ ማስወገድ ባለመቻሉ በአሁኑ ወቅት የወረርሽኙ አድማስ እየሰፋ በመሄድ ላይ መሆኑ ታውቋል። ከዚህ ቀደም ከተከሰተባቸው የወሎና የትግራይ አካባቢዎች በከፊልም ቢሆን መቆጣጠር የተቻለ ሲሆን በአሁኑ ወቅት በደቡብ ኢትዮጵያ በርካታ አካባቢዎች እያደረሰ መሆኑን መገንዘብ ተችሏል። በወላይታ፣ በሆሳና፣ በስልጤና በበርካታ የጉራጌ አካባቢዎች መከሰቱ ከሰሞኑ እየተነገረ ነው። ከዚህም በላይ በአዲስ አበባ በሚገኙ አካባቢዎች የብርሃን በጣው መታየቱን ከየስፍራው የተገኙ መረጃዎች መረዳት ተችሏል። የብርሃን በጣው ወረርሽኝ በዚህ ሁኔታ እየሰፋ ከሄደ በሀገሪቱ አንዳንድ አካባቢዎች ከተከሰቱ የድርቅ አደጋዎች ጋር ተጣምሮ ከፍተኛ የምግብ ቀውስ ማስከተሉ አይቀሬነት ሲነገር፣ በተጓዳኝ የእህል ዋጋ እጅግ ሊነር እንደሚችል ሊገመት ይገባል እየተባለ ነው። ከጥምቀት በዓል አንስቶ በቄሮች ስትታመስ የነበረች የሐረር ከተማ ባሳለፍነው ሳምንት የታገቱት ሴት ተማሪዎችን ለማስፈታት የተካሄዱ ሰልፎችን በመቃወም ሐረር አራተኛ በሚለው ሰፈር ቤቶች አቃጥሏል። ነዋሪዎች ተፈናቅለው በሐረር ቅዱስ ገብርኤል ቤተክርስቲያን ተጠለው የሚገኙ ሲሆን የአካባቢው ሸመኞች እርዳታ እንዳያገኙ ማድረጋቸውን ከስፍራው ከደረሰን መረጃ መገንዘብ ችለናል። በሐረር ለሶስት ቀናት መጠራቱ የተነገረለት የሽብር ዘመቻ ትብርት ቤቶች፣ መደብሮች፣ ሆቴሎች፣ የመጓጓዣ አውቶቡሶችን እንቅስቃሴ ሁሉ መክታቱን ለማወቅ ተችሏል። ከዚህ ጋር በተያያዘ በድሬዳዋም ያሳለፍነው ማክሰኞና ሮብ የቄሮ ሽብር ሰፍኖ እንደነበርና አንዳንድ ቦታዎች መደብሮችና ምግብ ቤቶች ተዘግተው መከረማቸውን ለማወቅ ተችሏል። የነዚህ አሸባሪ ቄሮዎች ጥያቄ አብያተ ክርስቲያናትን ያቃጠሉ፣ የንጹሃንን እጆችና እግሮች የቆረጡ፣ በቄሮስም የሚጠሩ ነፍሰ ገዳዮች እንዲለቀቁ ለማስገደድ መሆኑን ከተለያዩ አቅጣጫዎች ከተገኙ ተጨባጭ መረጃዎች መገንዘብ ተችሏል። ስፑትኒክ የተሰኘው የዜና ተቋም ሰሞኑን ይፋ ካደረገው ዘገባ የዘረኛው አገዛዝ ከሩሲያ መንግስት ጦሩን ዘመናዊ ለማድረግ በሚል የተለያዩ ስምምነቶችን መፈጸሙን መገንዘብ ተችሏል። እስካሁን ድረስ የዘረኛው አገዛዝ ጦር ወታደራዊ ስልጠና እና የተለያዩ ወታደራዊ ድጋፎችን እያገኘ የነበረው በዋነኝነት ከአሜሪካ ሲሆን፣ እንግሊዝ፣ ጀርመን፣ እስራኤል በቅደም ተከተል ድጋፍ እያደረጉ መሆናቸው የሚታወቅ ነው። በተለያዩ ጊዜያት ጦሩ ከአሜሪካ ወታደሮች ጋር ስልጠና እያደረገ መሆኑን ሲታወቅ፣ ይህ በአሁኑ ወቅት አገዛዙ ፊቱን ወደ ሩሲያ ያዞረበት ሰበብ ሊኖረው እንደሚችል የፖለቲካ አዋቂዎች ያስረዳሉ። የሩሲያ መንግስት የጦር መሳሪያ አምራችና ወደ ውጭ ላኪ የሆነው ኩባንያ ስምምነቱ በተፈጸመበት ባሳለፍነው ጥቅምት ወር ፓንስቲር የተባለ የሚሳኤል መተኮሻን መላኩን የኩባንያው ዳይሬክተር ይፋ ማድረጉን መረዳት ተችሏል። ይህ ሁኔታ ውስጥ ውስጡን እየተብላላ ያለ በኢትዮጵያ ላይ የሚቃጣ የጦርነት ስጋት ማንጀሩን የሚጠቁም ለመሆኑ ብዙዎች ስጋታቸውን ይገልጻሉ።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃለላል።
Babu to the hug of
የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሃማ ቱማ ንጻፍ ንጻፍ ይወገዝ ካልድማ ዝምታ ኃጢያት ነው ህዝብ አገር ሚጎዳ ለታሪክ በራጆች የሚለግስ ሜዳ ለስመሳይ ቡከኑ ለባንዳና አንጃ የሚሰጥ ቀዳዳ ንጻፍ ንጹህ አገሩ ይንጫጫ ታሪክ ሀቅ ይመስገብ ሐሰት ይጣመውጫ በሚል አገራችንን ሊያጠፋ የሚቅበዘበዘውን መንጋና ሾፌሩን ዘረኛ ገዛዝ አመረን መታገልና በስፋትም ማጋለጥ አለብን። አገዛዙ ሁለት አመት ባልሞላ ጊዜ የሰማት ማምረቻ ፋብሪካ ሆኗል። ታሪክ የኢትዮጵያ ምሁራንን አክሪ ገድ እንዳልመዘገበ ሁሉ ዛሬ መድረኩ የተጨናነቀው በፖለቲካ ሸማሻዎች፣ መሐይም ምሁሮች፣ ቀፎ ታፔላ ለጣፊዎችና ባንዳንጃዎች ነው። ያልታደለች አገር ጥራግራ ደምተፍታ ላፋፍሳ ያስተማረቻቸው ሲመረቁ ደፈንቀል የሆኑ አጣፍራዋታል። ሀቁ ሲነገር ጠነከረ አይገባም የሚሉትን በነሳማ ኖሮ በጊዜ ሹሞቹንም የወያኔ ጉድፈቻ ብለን ባላጋለጥንና ድንብርብራችንን አውጥተን ቀንበር በጫኑብን ነበር። መጻፍ ማጋለጥ መጮክ መታገል ሲያንስ ነው። ኢትዮጵያዊ ከሆን ያለችን ውድ አገር ኢትዮጵያ ብቻ ከሆነች ያ የምንለው የቅዠት አገር እስከሌለን ድረስ ከአገር በፊት ኮድን ካላስቀደም ታሪክም አልዋሸ ትውልድም አልከሰመ ካልን ዘንዳ ቀደም የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስልሳዎቹ ትምታጎች ዛሬም እውን ሊሆን በተገባው ነበር። በደርግም በወያኔ ማገዛዞች ወንጀል ማመካኘት ይቻላል፣ ግን አያዋጣም። እያንዳንዱ ትውልድ ወደ መጪው ወይም ወዳለፈው ሀኬት መለጋቱን ትቶ ኃላፊነቱን መሸከም መቻል አለበት። ያለፈውማ ባመነበት በጸናበት አገሬ ብሎ በጀግንነት ተሰውቶላታል። ፋኖነቱ በመላስ ሳይሆን በጓንዴ በክላሽን ነበር። መትረየስ መላሶች ሳይሆኑ ብሬንም ጎሪዮኖቭም ያንጣጡ ጀግኖች ነበሩ። ሞት ለፋሽስቶች ብሎ ያ ትውልድ ተጋፍጧቸዋል። ዛሬ እዚህ ላይ ነው ትኩረታችን ጥያቄያችን ሊሆን የሚገባው። እኛ ከትግሉ እንዴት ነን? ስለ ትግል እንቀባጥራለን ወይስ እንታገላለን? የታገለውን ትውልድ ታሪክ እናጠለጥላለን ወይስ በተጨባጭ ትግል የበለጠና የደመቀ ታሪክ ልናስመዘግብ ቆርጠን ተነስተናል? ሰው ሆኖ መኖር መሞት ወይስ ከንቱ ሆኖ ከትቢያ መደባለቅ ነው ጥያቄው። ምሁርነን ይሉናል ዶክተር ፕሮፌሰር አገር ህዝብን ክደው ተብለው ከርሶ አደር ለግም ተቃጥፎ ሆዱን ሲያሽ በቁንጣን ለትሞት ነው ኢትዮጵያ በዘረኛ መንጋ ያፈጀች ህዝቧን። ሀቀኛና ያወቅነውን ታሪክ በሚገባ ለማቅረብ ብዙ ጊዜ በንጥረም አውቆይተኛን ሰው ሆነው ያንኑ የገለማ ሐሰት የሚዘባርቁትን ማረም ባለመቻላችን ደሞኝ ልቅሶ መልሶ ሐቁን ለማስረዳት መጣሩ ግዴታችን ሆኖ ይገኛል። ይህን ጽሑፍ ለመጻፍ ምን አነሳሳይ ለሚለው ምላሽ ለመስጠት እየሞከርኩ ነው። ይዚው የሐሳዌ መሲሆች ያስመሳይ ታጋዮች የነበርን መሰረት አይናውጣ ቀጣፊዎች የለየላቸው ባንዳዎችና ዘረኞች በመሆኑ ንትርኩ ጉንጭ አልፋ ሆኖ እንዲሁ በግፋቸው ሲወገዙ ህዝባችን ተሰደበ በሚል ይለጉሙንም ይቸኩላሉ። ባንዳ አንጃ ከሃዲ መሆን የሚያስደብ ቢሆንም ማንነታቸውን ገላጭ እንጂ ተራ የታባክ ስድብ አይደለም። ወደ አንሳሳይ ለማለስና ባለፈው ሰሞን ስለ ትግሉ ያተውልድ ሰማዕትና ስለ ቀይ ሽብር ሰለባዎች የሚዘግበው መኮንን ተስፋዬ ስለ ዋለልኝ መኮንንና ማብታ መብራቱ ታሪካቸውን ባቀረበበት ወቅት ቃሪያ ነገሮችና ርዝራዦችም ቢሆኑ የተነገሩትን ይዘው አሊያም አድሃሪ ስራታቸውን ደግፈው ተረባረቡበት። ከሁሉም የገረመኝ ግን እነዚህ ንጹህ ሰማዕት የሆኑ ኢትዮጵያውያንን የሻቢያ እና ጀብሃሎሌዎች አባሎች ሊሉ መነሳታቸው ነበር። ይህን በተመለከተ በዘመኑ ከነበሩት አንዱ የግራ ክንፍ ምሁር ጋር ወደ አገር ቤት ደውዬለት ስንወያይ ብዙም አይግረምህ የዘንድሮ ማፈሪያዎች እድልና መድረክ ያገኙ ዘራይ ደረስና አብርሃ ደቦጭንም ሻቢያ ብለው ይከሳሉ። አይ ይዜው አይገጥምም ብትላቸው ደግሞ ቢሆንም ብለውህ ነው የሚደርቁት ሲለኝ ይህን ጽሑፍ ለመነጻፍ ተነሳው እንጂ ዋለልኝን ለቀቅ ያን ትውልድ ለቀቅ ብዬ ከዚህ በፊት በዚህ ርዕስ የምለውን ብዬ ነበር። አለል ዘለልባዮች በዘመነ መንጋ አልፎላቸዋል። ይሉኝታና ማፈር እርም ሆኗል። መቅደድ መቀደድ ነግሶባቸዋል። ለብዙዎቹ ውሸት ላይ የተመሰረተ አገዛዝ የበላይነትን ሲያገኝ ዋሸው እንደሚፈላ በታሪክም የታየ ነው። ከአመታት በፊት ገጣሚውና ተንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገል ይችላልው ብሎ ያሻጋሪ አታላይ አርክሶ አጣላ ከኑሮ ሊያለያይ ብሎ ነበር። የሚያውቁ ዝም ሲሉ አላዋቂዎች ይጮሃሉ እንዳይባል ግን ከዝምታችን መለያየት የግድ ነው። እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ። ዋለልኝ የነበረውን የጭቆና ሐቅ ፍርጥርት አድርጎ በደፍረት ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊክዱ የሚከጅሉና ምናልባትም ጽሑፉን አንብበው ያልገባቸው አለያም ሳያነቡ በተማበለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ አመታት አልፈዋል። ወያኔም ኢህአዴግ ብሎ ሊያወናብድ እንደቃጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም። ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ። ጀግኖች በወቅቱ ቀይ ዘብ እንባል ለነበርነውና ለጋልነው ክራከንፎች እንዲያውም ዋለልኝና ጥላሁን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር። በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ። የአዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም። ፍጹም ኢትዮጵያዊ ነበርና ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም። ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን። ዋለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሐቅ ነው። ስናድግም ያየነው ነው። ለትግል እንቅፋትም እየሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ልናስወግደውና አንድነትን ልናጠናክር በሚል የተጋተርነው ጥያቄ ነው። የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪው እንቅስቃሴም ኢህአፓም ያመጡት አልነበረም አይደለም። አይነስ የጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል። ከሁሉም በላይ ግን እነዋለልኝ ባመኑበት ተሰልፈው ውድ ህይወታቸውን የሰጡ በመሆናቸው ማንም ቡከንና አንጎለሸንካላ ሊተቻቸው የሞራል ብቃት መቼም አይኖረውም። ዋለልኝ ከኢህአፓ መስራቾች አንዱ እንደመሆኑና ለምስረታው ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉዞ እሱንና ጸጋዬ ገብረመድህንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሜ እንደነበረው የምናውቅ ምስክሮች አለን። ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም። ወንድሟም ያባ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም። አባቷም ያጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው። በሬ ወለደው ይሰቀጥታል። ያልቀበረ ያርዳ የተባለ ይመስል፣ ያልነበረ ያውራ የተባለ ይመስል፣ የነነበር ኖሬ አገሪቷን ሞላት፣ የነበረው ሳይሆን ያልነበረው በላት። የሐሰት ዘመቻ በተለይም የምሁር ተብዬዎች ዛር አጆ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በኢህአፓ ላይ መሆኑ አያስገርምም። ይህ ድርጅት ለሕዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም። የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ። ፋንዳና ድርባዮች ሊወዱትም አይጠበቅ። ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጠላት ያሉት ከያኔው ነው። አንዳንዶች ድርጅቱ ገንጣዮችን ደገፈ፣ የኢትዮጵያን አንድነት አጠቃ ብለው ሲቀባጥሩ ብንሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደጠመዱት እንደተቃወሙት ይታወቃል። ያባ ለሻቢያም ለጀብሃም ለሶማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም። ወያኔን ገና መገንጠልና ህዝብ አብሮ መኖር አይችልም፣ አማራ ተራማጅ የለውም ሲል ጀምሮ ተቃውሞ ተገኘ እንጂ የናረጋዊ ግደይ ስብሐትና አባይ ፀሐይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በርከክ ብሎ አላበራቸውም፣ አልደገፋቸውም። በጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢህአፓዎች መስዋዕታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታ ናኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ በሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ብጣቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን ዕውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለ ያባ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂ ነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ ምሰው ተደብቀዋል። የሟቹ የነጋሶ ጊዳዳን ያህል እንኳ አሌ ሊሉ አልደፈሩም። ስለዚህም ባያሌው ስለ ኢህአፓ የሚጽፉት ያውም ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናልፍ ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራች ነን ይሉናል፣ ያውም ሊቀመንበር። ምሁር ነን ይሉናል፣ ያውም ዶክተር ፕሮፌሰር። ወማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው። ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም። አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጽሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም በጊዜው። አንት የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቅደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር። አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃመሪ በተማሪ ማህበር ሳለን ኢሃፓን ለመመስረት ስንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣነውና ወደ ድርጅት መስረታ የተሰማራነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼውም አላውቅ፣ ንግግርም አልነበረን። በአዲስ አበባ የተማርነው በቀደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም ተማሪ ሆነን ያፓ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ያፓን ስንመሰርትም ስሙ ያፓ አልነበረም። ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በክብር ሲቀበሩ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው ይሉኝታ ባጡትም በሰፊው ተወግዘው። የኢሃፓን የምስረታ ሂደት ከዚህ ቀደም ላቀርብ የሞከርኩ ቢሆንም ተሳሳችሁና ተራኪው ስለበዛ እንደገና ማቅረብ እገደዳለሁ። ላንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ። በቅድሚያ ግን መስራች ማለት ምን ማለት ነው? የድርጅቱን ሐሳብ ጠንስሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት? በሁለተኛውም ስሌት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም። በዚህም በዚያም በሂደቱ አልነበሩም። የኢሃፓንም ሰራዊት ኢሃሰን የመሰረተው ኢሃፓ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም። ድርጅት ያስፈልጋል ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች ያብዛኞቹ ነበር ማለት ይቻላል። ይህን ሐሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበር። ዛሬ እኔ በትግሉ መስክ ስገኝ፣ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ። ሶስተኛው ከድርጅቱ ከዓመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከትሟል። አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል። በትጥቅ ትግል ሂደት ስላመን ውጭ አገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ህዝብ ትግል ዓለም አቀፋዊ እይታን ይስብ ዘንድ አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት። ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ። እስር የነበረው ብርሃነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ። አብረን እንውጣ ብለናቸው በልዩ ልዩ ምክንያት እምቢ ያሉት ለምሳሌ ሟቹ መስፍን አርአያ ሳያጋልጡንም በህዝብ ትግል ቆይተው ዛሬ አልፈዋል። የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው። በዚህ ዝግጅት ማንንም ሌላ የተካፈለ አልነበረም። መስራችነን ባዮች ፖሽ አደብግዙ በርጩማ ተቀማጭ መስብቅልን ያወርዳል። ከደግል ሜዳ ርቆስ ፈኑን ቤት ይቆናል። ውልደት የለመደስ መስክብርን ይለብሳል። ሞትን የፈረሰው መጪውት ያገኛል። መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተመጻሕፍት ወይም ከቻይና አልነበረም። መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተመጻሕፍት ወይም ከቻይና አልነበረም። መሬት ላራሹ ብለው ተማሪዎች ሲሰደፉና በስራቱ ላይ ሲነሱ አራያቸው እነ ደጃዝማች ታከለ እነ መንግስቱና ገርማሜ ነዋይ እንጂ ሌሎች አልነበሩም። እኔ የፖለቲካ መጽሐፍት ከማንበብ በፊት ማንነቴን የቀረጹልኝ እናቴና ጸረ ንጉስ የነበሩት ባህታውያንና ሰባኪዎች ናቸው። አባ ጉኒና፣ ባህታዊ ገብረ ጊዮርጊስ፣ አባ ቸርነት፣ አባ ገብረ ስላሴ። በሂደት ግን ያለው አገዛዝ ለለውጥ መልሱ እንቢ ሲሆንና ዓለም አቀፍ ሁኔታውም የያዘው የትግል አቅጣጫ መሰረታዊ ለውጥን ጠያቂ ሲሆን ዝንባሌው ወደ ግራ መሆኑ አይቀሬ ሆነ። ኢትዮጵያን በቁጥጥሩ አስገብቶ የወጣቶችን አንጎል ለማጠብ ሲወራጭ የነበረው የምዕራቡ ኃይል በተሰማራበት አሸናፊ ቢሆን ኑሮ ወጣቶች ወደ ግራው ባላዘመሙ ነበር። ግን አልሆነም። አሜሪካ የፊውዳሉ ስርዓት ደጋፊ ሆነች። አሜሪካና ምዕራቡ የአፍሪካ ህዝብ ትግል ዘረኛ ጠላቶች ሆኑ። ማንዴላን ሳይቀር ዘረኛ ብለው አወገዙ፣ አሰሩ። በኮንጎ ሉሙምባን ገደሉ፣ አስገደሉ። ንክሩማን ገለበጡ፣ ቪየትናምንና ሌሎችን ወረሩ፣ ወዘተ። የዛሬዎቹ መሐይሞች እንደሚሉት ሳይሆን ስለ አገራችንም ስለ ዓለምም በአያሌው አንበናል። ንቃታችን በግንዛቤ ላይ የተመሰረተ ነበር። ባላወቁት ተሰማሩ የሚሉን የተደናቆሩት ራሳቸው ናቸው እንጂ በኢትዮጵያ ጭቆና ስለመኖሩና መሰረታዊ ለውጥ ስለማስፈለጉ ማንንም እንገሩን ባይ አልነበርንም። ለሰፊው ህዝብ የሚበጅ ለውጥንም ፈላጊ ስለነበርን ወደ ጥቂቶች ሰው በላ ስራ ቲፎዞነት ደጋፊነት የሚወስደን መንገድ ዝግ ነበር። ለማወቅ ከሆነ ከአገራችን ሁኔታ ባሻገር የአፍሪቃንም የምስራቅ ቲሞርና ካሊማንታን ሁኔታ በወዘተ በዝርዝር እናውቅ ነበር። አንድ የዳጎሰ ቀጣፊ የግራ መጽሐፍትን ከውጭ እየላኩልኝ ከሁሉም በፊት የነቃሁ እኔ ብቻ ነበርኩ ሲል ብንታዘበውም በዩኒቨርሲቲው በኩባ የሚታተመው ትራይ ኮንቲኔንታል መጽሔትና በሚቼል ኮትስ ኩባንያ ሰራተኛ ለዩኒቨርሲቲ ቤተ መጻሕፍት የተለገሰ የማኦ ዜዶንግ መጻሕፍት ነበሩ። አንበናል፣ ግን የተመክሮ ትምህርት ያንሰን ነበር ማለት ይቻላል። አብዮት ለአገር ማለታችን ትክክል ሆኖ ሳለ ዛሬ የታሪክ በራጆች የጥገና ለውጥ አፈቀላጤ ሆነው ሲመጡ መልሳችን ያልደረሰበት ግልግል ያውቃል የሚለው ነው። ዛሬስ ቢሆን ያን ትውልድ ሊያወግዙ ምላሳቸውን ያሾሉ ክፍሎች ምን የሚበጅ መፍትሄ ሲያቀርቡ ይሰማሉ? ያው ብዝበዛ በፈረንጆች ይቀጥልብን ከማለት ሌላ ወደድነው ስለሚሉት ስርዓት ሆነ ጠላነው ስላሉትም እውቀታቸው ውሱንና የተዛባ ነው። ዴሞክራሲ ከግሪኮች የመጣ ነው፣ ካፒታሊዝምም በዋሻራና ዋልድባ አልተገኘም የምንላቸውም ለዚሁ ነው። ዴሞክራሲና ሶሻሊዝምን ባለመነጣጠላችንም በተጨባጭ ሶሻሊስት ነን ብለው ግን አምባገነንነትን ያሰፈኑትን አገሮች መደገፍ አልተቻለንም። የገዳ ስርዓት ዴሞክራሲያዊ መፍትሄ ነው ሊሉን እየቃጡ ያሉትንም ሆነ መደመር መባዛት ባዮቹን ጥራዝ ነጠቆች አንቀበልም ያልነው ንቃታችን በቦታው በበቂ በመገኘቱ ነው። ትላንትም ዛሬም ለነገሩ የሽግግር ሂደት ሲቃወሙና የዘረኞችን ምርጫ ሲደግፉ ጭቆና ይቀጥልብን ከመዓልት ሌላ ምንም ትርጉም ሊሰጠው አይችልም። ጥላቻን በፍቅር ገጥመን ሳንረታ ችግር ኑሮን ችለን በሳቅ ሳንገታ ሕይወትን ለሀገር ሳንሰጥ ሳንሰቃይ ደግ ቀን አይመጣ ነጻነትን አናይ። ወደ ሱዳን ለስደትና ትግል ካቀናን በኋላ እንደጠየቅነው ሱዳን በተጽዕኖ የተነሳ ጥገኝነት ሊሰጠን ባለመቻሉና እኛም ወደ ቻይና፣ ሶቪየት ህብረት ወይም ምስራቅ ጀርመን በሚል የቀረበልንን አማራጭ አልቀበል በማለታችን በፖሊስ አጅበው አለምርጫችን ወደ ግብጽና ከዚያም አልጄሪያ ወደሚባል አገር ሰደዱን። የአልጄሪያ ገዛዝ ያደረሰብንን ስቃይና በደል በሌላ ጊዜ የምንመለስበት ይሁን በሚል ለለፈውና ከዚያ ሆነን ወደ አገር ቤትም ወደ አውሮፓና አሜሪካም ግንኙነት መስርተን የድርጅት መስረታውን ተያያዝነው። ጊዜያዊ አደራጅ ኮሚቴ ህግና ደንቡንም ይዘቱንም ገልጸን በቅድሚያም መሰረት የሐሰት የብራዚል ፓስፖርት አውጥተን አቅም ሲኖረን አንድ ጓድ ወደ አውሮፓ ዘልቆ ሊያደራጅና ህዋሳት ሊያቋቁም ሞከረ። በዚያን ጊዜ የተመለመለ አንዱ ነው ዛሬ መስራች ነበርኩ ብሎ የሚለፈፈው። ምንያም አዳነም እህቱ ንግሥት አዳነ በሞስኮ ተማሪ ስለነበረች ወደዚያው ዘልቆ እሷንም ክፍሉ ታደሰንም ሲመለመል ያኔ ከነሱ ጋር ይሰሩ የነበሩት እነ ዓለሙ አበበም በሂደቱ ተጠቃለሉ። ዓለሙ አበበ ለደርግ ደጋፊና አባል ሆኖ በአዲስ አበባ ከንቲባነት በቀይ ሽብር ስንት ጓዶችን ያስጨረሰ ፋሽስት ሲሆን ክፍሉ ታደሰ ራሱን መስራች አድርጎ ወሳጅና ዛሬም ካለው አንጃ ጋር የገጠመ ከወያኔም የሰራ ስለ ድርጅቱም መጽሐፍ ጻፍኩ ባይና በድርጅቱ ላይ ከባድ ጉዳት ያደረሰን ብተና ዛሬም ለሹሞቹ የሰገዱ አንጃዎች ጋር ሆኖ ያካሄደ ነው። የሱንም ባጭር ልቅጫውና ለዛሬ አልጀርስ ከተማ መጥተው ከተገናኙን ውስጥ እሱንም ዘሩ ከሸን መስፈናብቱ ኃይሌ ፊዳንም ቢያንስ መጥቀስ ይችላል። ከኃይሌ ፊዳ ጋር ያካሄድነው ሁለት ሰፊ ውይይቶች ሁላችንም ሰባታችን በተስማማንባቸው ነጥቦች ዙሪያ ሲሆን ከሱ ጋር በብዙዎች ስንስማማ በሌሎች ደግሞ ከቶም ልንሰምር አልቻልንም። ኃይሌ ፊዳ በትህትና የሚናገርና የበሰለ ሰው በመሆኑም ለብዙዎቻችን ታላቃችን ነበር። በጥሞና ብናዳምጠው በአብዮትና አደረጃጀት በትጥቅ ትግል አስፈላጊነት ወዘተ ላይ ሆነ በዓለም አቀፉ የሶቪየት ቻይና ጠብ ወደ አንድ ወገን መዘንበሉ የአቋም ግዴታ ነው ያለውን አልተቀበልነውም። ይህ ብቻ አይደለም፣ ስለ ህዝብ ንቃትና ለለውጥ ዝግጁነትም ግምገማችን የተለያየ ነበር። በዋለልኝ የተጻፈው አዋጅ ለአዋጁ የሚለው ጽሑፍ ሆነ እኔ ብንያምና ማኑኤል የጻፍነው እንኳ ለ77 ዓመተኛው የደም ልደቶ አደረሰው የሚሉት ጽሑፎች ጠንካራ ስለሆኑ ህዝብን ያስቆጣሉ በሚል በትግላችን መጽሔታቸው አርመውና ቆራርጠው እንዳተሙም ነግሮን ስለነበር በተጨባጭ ሁኔታው ላይ ግንዛቤያችን የተለያየ ነበር ማለትም ይቻላል። ምናልባትም አንዳንዶች እንደሚሉት እኛ ወጣቶችና በትኩሱ ከተማሪው ትግልና ከሀገር ቤት የመጣን ስንሆን እነሱ ደግሞ በእድሜም ገፋ አድርገውና በውጭም በተማሪነት ስለቆዩ ይሆናል። ቁም ነገሩ ግን አልተስማማንም። የሚሆነው በፖለቲካ አቋም ኢትዮጵያን በሚመለከት በተከሰተ ልዩነት እንጂ በጸረ ፊውዳል ጸረ ኢምፔሪያሊስቱ መሰረት ልዩነት አልነበረንም ማለት ይችላለሁ። ተደራጅቶ በፓርቲ ትጥቅ ትግል ማድረግ ይቻላል ይገባል የሚለው አቋማችን ላይ የነ ኃይሌ ድጋፍ አልተደመጠም። በወቅቱ በአሜሪካ እነ እንድሪያስም ለፓርቲም እና ለውጥ ገና አንድ ትውልድ በኋላ ቢታሰብ ይሻላል ባዮች ነበሩ። በመሆኑም በራሳችን አነሳሽነት ድርጅት ልንመሰርት ወስነን ወደ ምስረታው ስናቀናም ይህን ውሳኔ ለኃይሌ ፊዳ ነግረነው ነበር። በዚያን ወቅት ዛሬ ያንጃመሪ ሆኖ መስራች ሊቀመንበር ጠንሳሽ ነበርኩ የሚለውን ግለሰብ እኔ አላውቀውም ነበር። ትጥቅ ትግል ማካሄድ አለብን በሚል በየት ለሚለው የመጀመሪያ መልስ በባሌ ስለነበር በሶማሊያና በአቶ ዋቆጉቱ በኩል እንቅስቃሴ በማፈለጉ ብርሃነ መስቀል ከዚህ ሰው ጋር እውቅና ስለነበረው ሲጻጻፈው ጀመረ። በዚያን ጊዜ የዛሬው አንጃ መስራች ግንኙነቱ ከነ ኃይሌ ፊዳ ጋር እንደነበር አስታውሳለሁ። ሶማሌዎች ሲተርቱ ዋሾ ሰው ምስክር ሊሆኑበት የሚችሉትን ያርቃል ይላሉ። የኛዎቹ ቀዳዳዎች ደግሞ እስከ 600 ገጽ ጽፈው ያው ምስክሮች ሊሆኑ የሚችሉትን ሁሉ ይገድላሉ። ተስፋዬ ደበሳይን ሾፈር ነው እንዲህ ተባባልን። ዕውቀቴን አደነቀልኝ፣ መደበቂያውን አሳየኝ። ከሱራፌል ካባ ጋር ኦፕሬሽን በከተማ አካሄድ። በጊዜው ለግርማቸው ለማ ይህን ያን መክሬው ነበር። ሻምበል አማሃ በተሰዋበት ተኩስ ልውውጥ ላይ ነበርኩ። ዘሩ እንዲህ ብሎ ነበር ወዘተ የሚሉትን አይናውጣዋሾች በመስክር እንዳነረታቸው የተጠቀሷቸው ሁሉ ተሰውተዋል። አንድ ሌላ ቀጣፊ ለምሳሌ ከጓድ ጋይም ጋር በግልጽ ግንኙነት በሚስጥር አዲስ አበባ እሳራ ነበር ያለውን በቀላሉ አውቀንበት ወያኔን አገልጋይ መሆኑን በጊዜውም አጋልጠነዋል። አሁንም ግን ስለ ያፋ እንደ አቃቂ ጨርቃጨርቅ ፋብሪካ አንሶላ ይቀደዳል። ሐሰታቸውን መጽሐፍ ያደርጉና ውሸታም ከውሸታም እየተደጋገፈ ይተረተራል። እንቆቅልሽ ወዘተ ብሎ ከ700 ገጽ በላይ የጻፈዎች ካታም እንዲሁ እኔን ጠቅሶ ሳያፍር የዋሻውን። ሌላው ደግሞ አዲስ አበባ ሆኜ ፋሽስቱ ኮሎኔል ላይ የሞት ፍርድ ፈረደ ብሎ የከተበውንም ከዚህ በፊት ማጋለጤን መጥቀስም እፈልጋለሁ። ውሸቶቹን አጋልጦ ሐቁን ማስፈር ለሰማዕትም ዝክር ነው በሚል እንጂ ይህ ትምህርት ለመጪው ትውልድ አስተማሪነቱ ያን ያህል ነው። ታዲያ ምን ይጠበስ ብሎም ሊታለፍ የሚችል ነው። ግን ሐቁን ክደው ሲዋሹ በዝምታ ማለፉ ከታሪክ አንጻር ትክክል ባለመሆኑ በየጊዜው ጊዜ ያስጠፉናል። ዘረኞች ዛሬ የአገራችንን ታሪክ ሲበርዙ ዝም ካልናቸው ጉዳቱ ግልጽ ነውና ምኒልክን ለቀቅ የምንላቸውም ለዚህ ነው። ኤርትራ የኢትዮጵያ ቅኝ ግዛት ናት፣ ኦሮሞ ኢትዮጵያዊ አይደለም ወዘተን ለሰኮንድም አንቀበልም ያልነው ውሸት ሐቅ እንዳይሆን ብለን ነው። ለወሰድነው አቋም ዋጋ ከፍለንበታል። በተለይም ከኤርትራ ግንባሮች በኩልና ከረዳቶቻቸውም አንጻር ሐሰት የተጋቱ ኋላቀርና መሐይም ወጣቶች ቄሮነን ብለው የሚያጓሩት ጥላቻ ሊተከስ ይገባዋል። የሚያሳዝነው ግን ተምረዋል፣ አውቀዋል፣ ኢትዮጵያዊነታቸውንም ተቀብለዋል ያልናቸው ምሁር በሉን ባዮች የጥላቻና የሐሰት ዘመቻው ግንባር ቀደም መሆናቸው ነው። ለማንኛውም ከተነሳንበት አንጻር ዋናው ቁም ነገሩ ይቻላል ብለን ሳንፈራ ቆርጠን ተነስተንና ብዙ ችግርና መከራን ችለን ማደራጀት መደራጀት ታሪክ ሰሪ ድርጅት መመስረት መቻላችን ነው። ሌላው ትርፍ የታሪክ አጋጣሚ ውሳኔ ይሆናል። ዛሬም መንጋው ቢያዋራም ልዩ ኃይሎች መሰረትኩ ብሎ ቢውገረገርም ተረራጅተን ከታገልነው ወደ መቀመቅ ልንሰደው እንደምንችል ትውልድ ሊያምንበት ይገባል። በድርጅቶች መሃል ልዩነት ሲከሰት ድንግርግራቸው የሚወጣባቸው አሉ። የህብረተሰብን እድገት ይዘትና አካሄድ መረዳት የተሳናቸው ናቸው። አሊያም ለስልጣን ሲሉ ተጋጩ ብለው ያማርራሉ። ትግላችን የማንንም ጎፈሬ ለማበጠር ሳይሆን የፖለቲካ ስልጣንን የህዝብ ለማድረግ ነው። ድርጅትና የድርጅት አባላት የህብረተሰቡ አካልና የቅራኔውም ነጸብራቅ ናቸው። ለአንድ ግብ ቢሰለፉም በአንድ ርዕዮት ስር ቢሰባሰቡም ሁሉም አንድ አስተሳሰብና እውነትም ግለኝነትን አሸንፈው ለህዝብ ዓላማ ቆሙ ማለት አይደለም። የጸኑት ይጸናሉ፣ ሸብረክ ባዮችና ግለኞች ደግሞ ይለያሉ። እኔ ያልኩት ይሁን ባዮች ተነው አይጠፉም። የግል ስልጣንና ዝና ፍላጎት ያሸንፋቸዋል፣ ተክለሰውነት ይጠናወታቸዋል። የኮሪያው ኬሚል ሱንጎች በሽታ ያጠቃቸዋል። በትግል ጊዜም አምባገነኖች ሊሆኑ በድርጅታቸውና በህዝብ ላይ ይመኛሉ። ይህ በኢህአፓም ተመክሮ የታየና የኖርነውና ጉዳት ያደረሰብንም ነው። ሁሉም አንድ ናቸው። ደርግም ወያኔም ኢህአፓም መኢሶንም ብለው ያኔ የለፈፉት ፕሮፌሰር በቅርቡ ደግሞ ለሹሙ ቅኔ ሊዘርፉ የጣሩት በጊዜው በሚገባ መልሰንላቸው ነበር። አንድ አልነበርንም፣ አንድ አይደለንም ብለን ያፓና አንጃ የሐሳብ ልዩነት የላቸውም ሲልም አንዶሽ ካፍታ በቅርቡ ተደምጧል። አንጃ ነበርና ለምን ወገድ እንዳልነው ዛሬም አልገባውም ማለት ነው። በአሁኑ ጊዜ የመጀመሪያዎቹን አንጃ ጠቃ በሚል በድርጅቱ ላይ ሊዘምቱ የሚከጅሉ አሉ። ራነ መስቀልና ጌታቸው ማሩ የመጀመሪያዎቹ አንጃ አፈንጋጭና ሌላ ቡድን ፈጣሪ መሆናቸውን የመጀመሪያው ራሱ ለፖሊስ በሰጠው ንዛዜ ያምኗል። ሁለተኛው ፍቅረኛ የፍቅረኛዋን ድርሳን ብትጽፍልንም ብዙ ቦታ ከሐቅ የራቀ መሆኑን እናውቃለን። ከደርግ ጋር አብረን እንስራ ብለው ያቀረቡት አቋም ድጋፍ ሲያጣ አፈነገጡና የብዙሃኑን ውሳኔ ረገጡ በሚል አንጃ ተባሉ እንጂ ለምንስ ሐሳቡ ቀረበ ብሎ ማንም የከሰሳቸው አልነበረም። ከድርጅቱ ሕግና ደንብ ውጪ በሚስጥር ከተፈሪ በንቲ ረዳት ኤዲሲ ከሆነው ከጌታቸው ማሩ ወንድም መለሰ ማሩ ጋር ሆነ ከአዲስ ዘመኑ ብርሃኑ ዘሪሁን ጋር ያደረጉት ግንኙነትና የወሰዱት እርምጃ ተጠያቂ አድርጓቸዋል። ጌታቸው ማሩን ገደሉትና በአሲድ አቃጠሉት ብለው የሚያሰሙትም ክስ የሚመለከተውን ግለሰብ መጠየቅ ትተውና ይባስ ብለው ባንጃነት አሁንም አቅፈው እኛን ኢህአፓዎችን ባያደርቁን ይመረጣል። በተጨማሪም ድርጅቱ በሞት የሚያስቀጣ ጥፋትን በሞት መቅጣት መብቱ ነው። ልሰናበት ያለውን ሁሉ ሲረሹን የቆዩት ጠባቦች በተለይ ድርጅታችንን ሊከሱ የሞራል ብቃት የላቸውም። እንደሚሉት አንገት ያለውን ሁሉ ብንረሽንማ ዛሬ በህይወት ተርፈው አፋቸውን ባልከፈቱብን ባልጻፉብንም ነበር። በሐሰት ሲናገር 15 ያህሉን ረሸኑ ያለውም ቡከን ተይዞ የተለቀቀው ወጣት ነህ ተብሎ ሳይሆን እነገሌ ባንጃነት ተሰማርተው አመራሩንም ሊገድሉ አሲረዋል ብሎ 21 ገጽ ልክ ወረቀት ንዛዜ በማድረጉ መሆኑን የምናውቅ እናውቃለን እንጂ አንድ ያመራር ግለሰብ አይዞክ ብሎ ለቀቀኝ የሚለው ውሸት ነው። ደግሞስ ተለቀቅኩና ሱዳን ገባ ብሎ ከጻፈ በኋላ አምልጫቸው ሱዳን ገባ ብሎ መከባጠር እርስ በርሱ አይቃረንም? በዚህም የጋራ አመራር ጉዳይ ቢነሳ ደግ ይሆናል። ይሐፋ በጋራ አመራር ያምናል። በውስጡ አንዳም በገነንን ማንገስ አላመነበትም። ማንም ግለሰብ ለብቻው ወሳኝ አሳሪም ለቃቂም ሊሆን አይችልም። ከመጀመሪያው ብርሃነ መስቀል የተባለው መስራች አባል የድርጅቱ ዋና ጸሐፊ ተብሎ እንደተመደበ ስታሊን በነፍሱ ሊሆን ሞክሮ ጓዶች ስለከሰሱትና ስለወገዙት በድርጅቱ የአዲስ አበባ የሚስጥር ስብሰባ የዋና ጸሐፊ ቦታ ተሰርዞና የጋራ አሰራርም ተጠናክሮ እንዲሰብ ተደርጓል። በኢህአፓ ውስጥ ዋና መሪና ሊቀመንበር እንዳይኖርም ተደርጎ በጋራ አመራር እንዲሰራ ተወሰነ። እኔም ውጭ አገር ስለነበርኩ ከድርጅት ፖሊስ ቢሮ ወይም ስራ አስፈጻሚ ኮሚቴ አባልነት ተነሳሁ እንጂ አንድ ቀባጣሪ እንደጻፈው በድርጅቱ 10 ዓመት የውጭ ጉዳይ ኃላፊና የስራ አስፈጻሚ ኮሚቴ አባል ሆኜ አልሰራሁም። ያኔ በ1967 ከዚያን ጊዜ ጀምሮ በድርጅቱ ላይ ሊወዘፉ የፈለጉ ግለሰቦች ሁሉ አንጃ ይሆናታል እንጂ እንዲፈነጩ አልፈቀድንላቸውም። የምታት ሊቀመንበር ዘንድሮ መጣብን እንጂ ያባ ሊቀመንበር ኖሮት አያውቅም። አሁንም የለውም። የግለሰቦች ንብረት አልነበረም፣ አሁንም አይደለም። በኢትዮጵያ ደረጃም አምባገነን መሪዎች መሰየማቸውን ትላንትም ዛሬም ተቃዋሚ ነን። ይህ በእንዲህ እንዳለ ከዚያ ሁሉ ዓመታትና ተመክሮ በኋላ ነቃው መጠኩ ብሎ ማርክሲዝምን ሊተች የሚዳዳው ግለሰብ ባለፈው ሰሞን የጋራ አመራርን መርህ ወቅሶ ባህላችን ያለውን የጎበዝ አለቃነት ያንድ መሪ የበላይነት ሲመኝና ለዚህም በይፋ ሲቆም መስማቱ መቼም ያልታደለች ሀገር እንድንል ገፋፍቶናል። ሊቀጡ ሲገፋቸውና ማፈሪያ ታሪክ የነበራቸውን በነጻ ለቀናቸው ዛሬ ተመልሰው ከስ በድርጅቱ ላይ ከመንዛታቸው በፊት ቆም ብለው ቢያስቡበትና አደብ ቢገዙ የተሻለ ይሆናል ብለን መምከር እንሻለን። ለጻፉት ያሰስ ስንክሳር እጥፍ የሐቅ መልስ ልንሰጣቸው ሐቁም ችሎታውም አለን ልንላቸው እንፈልጋለን። ሐቅን ለናሰፈን ስንጥር ሐቅን እየካድን አይደለም። አባቦች በአጼ ምኒልክና በታሪክም ላይ ጸያፍ ዘመቻ ስላደረጉ ሐቁን መካድ ከቶም አይገባም። በአገራችን የብሔረሰብ ጭቆና ነበር፣ በሃይማኖትም በኩል እኩልነት አልነበረም። በአገራችን ባርነትም ነበር። ሙሶሎኒ የባርነትን ሽያጭ ላጠፋ ወረድኩ ያለው ውሸት ቢሆንም አጼ ምኒልክ ራሳቸውም ለአባ ጅፋር ሰው መሸጥ እንዲያቆም ማስጠንቀቂያ መላካቸውን ታሪክ ዘግቧል። ቤተ ጸሊምም አፈ ታሪክ አልነበረም። አጼ ምኒልክ በሰላም እጅ የሰጣቸውንና የበላይነታቸውን የተቀበለውን አልወጉም፣ ያልገበረውን ግን በኃይል ማስገበራቸው ሐቅ ነው። እነ ጋቢሳ በዚህ ዙሪያ አኖሊያዊ ጥላቻና ሐሰትን አጠነጠኑ እንጂ አጼ ዮሐንስም ብዙ ትግሬና አማራ በተለይ በሃይማኖት ክታብ ጉዳይ ገለዋል። አጼ ቴዎድሮስም ስልጣናቸውን ሊያሰፍኑ የጣሩት በዚያው በሰሜኑና ምዕራቡ ክፍል በውጊያ በግድያ ነው። ይህን መደበቅ ፋይዳ የለውም። አገር ማቅናት የሚባለው ወይም በአንድ ንጉሥና ማዕከላዊ ስልጣን ስር አንድ ማድረግ በሁሉም አገር ኃይልን መሠረት ያደረገ ሂደት ነበር። ቢስማርክ አል ጋሪባልዲ፣ ትልቁ ፒተር አል ካተሪን፣ ጀንጂስ ካን አል ቄሳር ወዘተ በጊዜያቸው የነበረ ነውና መንገዳቸው ኃይልን መሠረት ቢያደርግ አያስደንቅም። የሚያስገርመውና የሚያስወግዘው ግን በሃያ አንደኛው ክፍለ ዘመን በደኑ አርባ ጉጉን፣ ቡራዩ አሶሳን፣ አጣዬን፣ ደምቢዶሎ፣ ሻሸመኔና አዋሳን የፍጅት ማዕከል ማድረግ ነው። በዚህ በእኛ ዘመን የመንጫ ፖለቲካ አካሂዶ ሕፃናትን፣ አዛውንትን፣ ቄሶችን፣ ሼኮችን መጨፍጨፍና የእምነት ቦታዎችን ማቃጠል ነው። የሕዝብን የእርስ በርስ ፍጅት መጠንሰስና በሥራ ለማዋል መወራጨት ነው መወገዝ ያለበት። ሁሉም የጊዜውን እና የዘመኑን አሻራ ይዞ የሚነሳ ነውና በዴሞክራሲ ዘመን እንበልና ፋሽዝምን፣ ዘረኝነትን፣ ፍጅትን፣ ዘር ማጽዳትን ለማስፈን መጣሩ ነው ውጉዝ ሐራም ሊባል የሚገባው። የነገይቷ ዴሞክራሲያዊት ኢትዮጵያ ልትመሰረት የምትችለው በሐሰት ላይ በተራገበ ጥላቻና የጭቆናና የብልግና ሥርዓት ላይ ሊሆን አይችልም። በቄሮና ዘረኞች ስር ሆነ በትምክህተኞችና አምባገነኖች ስር ስርየት ለኢትዮጵያ አይመጣም። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ በግፍ የገደለ በገፍ የመተረ በንጹሐንም ደም ራሱን ያጠበ ዛሬም ይከርፋል ነገም ይጠየቃል። ፍትህ ካላገኘ የሰው ደም ይጮሃል። ሟቹ ዶክተር ዘውዴ ገብረስላሴ መለያ ወረቀታቸውን ወይም የጉብኝት ካርድ የሚባለውን ሲሰጡኝ ዶክተር ደጃዝማችና በኦክስፎርድ መመረቃቸውን አስፈረውበት በማየቴ በፊታቸው ሳቅ አምልጦኝ ነበር። የእሱ ቅጣት ነው መሰል ዶክተር ኮሎኔል፣ ኢንጂነር ፖለቲከኛ፣ ፕሮፌሰር ዘረኛ፣ መምህር መሳቂያ ፈልተውብናል። በወያኔ የቀበሌ ምርጫ ጊዜ ተወዳዳሪዎች ታፔላቸውን ዘርዝረውና ለጥፈው መሳቂያ ሆነውም ነበር። ሐቁ ሲነገር ምንም ትምህርት የማያስፈልገው ተብለው የተወሰዱት ጋዜጠኝነትና ፖለቲከኛነት መሆን ናቸው ብንል ስህተት አይሆንም። ያለኝ ዝንባሌ ዶክተር፣ ኢንጂነር፣ ፕሮፌሰር የሚለውን ታፔላ ሁሉ በአሁኑ ጊዜ ተጠቃሚዎቹ አፍረው ቢተውት ይሻላል ባይ ነኝ። የኔን አይነቶቹ ሹመትና ዲግሪ ቢደረደር ወልፍንክች ለሆነው አያስፈራራንምና ጥቅም የለውም። ይሃባ በሚባል ዩኒቨርሲቲ ገብቼ የተመክሮ ባለጸጋ ነኝና ምንም እንኳ ለዲግሪ ሳልደርስ ከዩኒቨርሲቲ አገዛዙ ቢያባረኝም የተመክሮ ዲግሪ ደርድሬያለሁ። ሹሙ የደረደራቸው ዘረኛ ጀነራሎች ማንን ያስፈራሉ? የተማረ ማለት ምንድነውና ነው ባስተማራቸው ህዝብ ላይ የሚጀነኑትና እናውቀልሃለን የሚሉት? ከዚህ በፊት በዶክተሮቹ ላይ ቀናህ ሊሉኝ በከጀሉት የእናንተ ትችት ይቅርብኝ። ለደንቁር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው ብዬ በግጥም መልሼላቸው ነበር። በሹሙና በአሜሪካኖቹ የማደናገር ዘመቻ ተባባሪ ሆነው ግንባር ቀደም ሆነው ኢትዮጵያን ለጥፋት የዳረጓት በአብዛኛው ራሳቸውን ዶክተር፣ ፕሮፌሰር የተባሉት መሆናቸውን መታዘባችን አልቀረም። በሩዋንዳው ፍጅት ሁቱ በቱትሲው ላይ ፍጅት እንዲያካሄድ የቀሰቀሱት ምሁሮች ናቸው። የአልጄሪያ አክራሪ ሙስሊሞች፣ የሶማሌ ጎጠኞችና ፍጅት ጋባዦች ወዘተ ምሁሮች ናቸው። በደቡብ ሱዳን ህዝብን የሚያጨርሱትና በሙስና አገሪቷን ያራቆቱት ሁሉም ሪያክ ማሻርም ሆነ ሳልቫኬር ዶክተር በሉን ባዮች ናቸው። ባለሜንጫው የካታሩ ቅጥረኛ እንኳ ተምሮ የጨረሰው ትምህርትና ያገኘው ታፔላ ባይኖርም የሹሞቹ አጃቢ ዘረኞች በብዛት ታፔላቸውን መለጣጠፍ ልምዳቸው ሆኗል። በተለይም ወያኔ ዲግሪ የገዛ ዶክተር በመባል መሳቂያ መሳለቂያ ሆነው ስናይ ቆይተን ዛሬም ኢንጂነር ዶክተር በሉን ባዮቹ መሐይም ዘረኞች በምኒልክ ጊዜ ለነቆረ ዛሬም ቢነግሩት አይተማም እየተባለባቸው ነው። ያልነበረ አንጎል በሌለበት ቀረን በል። ባለው አገዛዝና በይዘቱና አቅጣጫው ላይ ምንም ብሽታ አያስፈልግም። ኢትዮጵያን ማፈራረስና ህዝቧንም በጎሳ በሃይማኖት ማጨራረስ ነው ግባቸው። ኢትዮጵያን ለማጥፋት ለማደብዘዝ ባዕዳን ያላቸውን እቅድ ሊያሟሉ የመጡ ናቸው። በደከምንበት ተባብረውና ተደራጅተው የመጡብን ናቸውና አደገኝነታቸውን አቅሎ መውሰድ ከባድ ስህተት ይሆናል። የቀድሞ ስንኞችን በአዲስ ለመድገም በበኩላችን አቋማችን ያው ነው። ደምቢዶሎ እናቴ አባቴ ከሸዋ፣ አጎቴ ከወሎ፣ አያቴ ከአድዋ፣ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ፣ ተጣልታ ከሹሞች ከቄሮ ከመንጋ። ኢትዮጵያውያን ነን እኛ ትላንትም ዛሬም ነገም። ሰንደቃችን ምንም ልጣፊ የሌለበት አረንጓዴ ቢጫ ቀይ፣ ነዘር አይደረስም እነ አብዲሳ አጋም እነ መንግስቱና ገርማ ሜንዋይ እነ ገረሱ በላይ ዘለቀ አሞራው ውብነት ፊታውራሪ ወርቁ እነ ጥላሁንና ዋለልኝ እነ ጣይቱና ጽጌ ቆንጂትና ድላይ ሁሉ የተቀበሉት የተሰውለት ዛሬ ክቡር ሰንደቅ ዓላማችን ላይ የተጀመረው እኩይ የቂመኞች ዘመቻ ከወያኔ የተወረሰ ነው። እነ መለስ ዜናዊ የጫማችን ማዘቢያ እናደርገዋለን ሰንደቅ ዓላማ ተራ ጨርቅ ነው ብለው በዚያውም የሰይጣን ምልክታቸውን ለጥፈውበታል። የዘንድሮቹ ደግሞ ያንድ ድርጅትን ባንዲራ ሊተኩ መሐይሞችን አሰማርተው እስከ ግድያ ደርሰዋል። አገዛዛቸው ጸረ ኢትዮጵያ ነው። በዝምታ ካየነው ሁሉም ከኛ ከኛ ስግብግቦች አገር ሊነጥቁን ነው እቅዳቸው። ሹሙ ኢትዮጵያን ይወዳል ወይም ኢትዮጵያዊነት ሱሳቸው ነው የሚሉትንም ሆኑ በምርጫ ሊያጅቧቸው የተነሱትም ኢትዮጵያን ለከፋ አደጋ አጋላጮች ናቸው። ታሪክና መጪው ትውልድ የሚጠይቃቸው ከሃዲዎች፣ ባንዳዎችና ማፈሪያ አንጃዎች ናቸው። ይህን መቀበልና ማመን አስፈላጊ ነው። ጠላትን ወዳጅ ብሎ አቅፎ ከመደናገር ጠላትን አውቆ አገርን ከውድቀት ለማዳን መደራጀትና መታገል ነው መፍትሄው። መንቃትና ፍርሃትን በትፈት ማቸነፍ ይተበከብናል። አፍተኩሶ ገዳይ የዘንድሮ ፋኖ ያልነው ባይኖር ይመረጣል። አገራቲዎቹ ተደራጅተው እየታጠቁ እየተቆጡም ናቸውና እስያመጣውን እሱስ ኪመልሰው ማለቱ ቆሞ የመጣውን በተሰጠን አቅመና ብልሃት ለመመስከትና አርበኞች ደማፍስር አስረከሙንን አንድ አገር ለመጠበቅ ሳንታክት ዛሬውኑ መነሳት ይኖርብናል። አቋማችንን ስለሚያቆጥ አንዴም በታሪካችን ኢትዮጵያን አፋልፈን ለግል ጥቅም ለፍርፋሪና ለበርጮማ እንዳልሸጥ መስለሚያቆ ባላቸው አቅምና በመገናኛቸው ሬዲዮና ወዘተ ዘምተውብናል። ካዲዮችን አስተማርተውብናል። ሊቀመንበሮች ስም ነጣቂዎችንም ደግፈው ለቀውብናል። የሚጠሉን ኢትዮጵያን ስለምንወድ ነው። የማይወዱን አገራችንን ስለሚጠሉ ነው። ነውና ይህንን ሁኔታ አይናችንን ጨፍነን አናይም አንልምና ለሁለገብ ትግል እንነሳ። ባንዳን ማሽሞንሞን ያብቃ። ከሃዲ ተለይ ነጋሪት ይጎሰም። ለሀገራችን እንድማላት እንለቅላት ወይም ተልካሾቹ እንደሚሉት አሁን እንፈጅላት። አስፈጁ ተፈጁ አይደል ያሉን ፋሽስቶችን ስለታገል ላሉትና ለመጪዎቹ የሚኖረን መልእክ ይህ ነው። ጎበዝ ተማሪ ነበር ከብቶችን ምኒልክ ወረሰብኝ። ሁሉን አዋቂ ነበር ፉከራና መልእክት ምንም ጠቀሜታ የለውም። ይህን አደረኩ ፈጸምኩ ለማለትማ ከሆነ የሞት አይፈሬ ጀግና የአባዎች ታሪክ ገና በቅጡም አልተጻፈም። የግል ኩራት መመንጨት ያለበት ለሀገራችን ከሰጠነው ጥቅምና ግልጋሎት መስዋዕትነትና በጽናት ከተቀበልንላት መከራ ብቻ ነው መሆን ያለበት። የተወለድንባት ያደግንባት ምድር ክብር እሷ ለኛ ሕይወታችን ሳይቀር ከቶም አትደፈር ሞተን ሳንቀበር። የእናት እናት አኩሪ ህልው ለዘላለም ሌላ አገር የለንም ከኢትዮጵያ በቀር። ለኢትዮጵያ እንታገል ውድቀት ለዘረኞች መንጋ ይቀጥላል።